ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ሳቢያ ዩናይትድ ስቴትስ ውስጥ ለሚኖሩ ኢትዮጵያውያን ሁሉ ከትናንት ጥቅምት 10 2015 ዓ.ም አንስቶ ለ18 ወራት የሚቆይ ጊዜያዊ የከለላ ፍቃድ እንዳላቸው የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ዛሬ ባወጣው መግለጫ አስታወቀ። የሰሜኑ ጦርነት ጉዳይ የዛሬ ማክሰኞ መረጃ ደርሶናል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ኦቻ ከ20 ሚሊዮን በላይ ዜጎች ለድርቅ መጋለጣቸውን ኢትዮጵያ ውስጥ አስታወቀ። ለንደን ላይ ኢትዮጵያውያን ሰላማዊ ሰልፍ አካሂደዋል። የዜና መጽሔት ክፍለ ጊዜ ከሚመለከታቸው ርዕሶች ውስጥ ናቸው። አርብ ጥቅምት 11 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። ከሌሎች በወቅታዊ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮች ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ቅንብሩን፣ ሲድራክ ፍራንክሊን ደግሞ ለምህንድስናው ተሰይመዋል። የዕለቱ ዜና አቅራቢ እንግዱ ወልዴ ነው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከአርብ ምሽት የዓለም ዜና ጋር እንግዶ ወልዴ ነኝ። ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ሁሉ ከትናንት ጥቅምት 10 2015 ዓ.ም ጀምሮ ለ18 ወራት ለሚቆይ ጊዜያዊ የከለላ ፍቃድ እንዳላቸው የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት ዛሬ ባወጣው መግለጫ አስታውቋል። በዚህም መሰረት ዩናይትድ ስቴትስ ውስጥ እየኖሩ ያሉ ኢትዮጵያውያን የዚህ ለአንድ ዓመት ተኩል የሚቆይ ዕድል ተጠቃሚ መሆን እንደሚችሉ ተገልጿል። ይህ በእንዲህ እንዳለ የሰሜን ኢትዮጵያው ጦርነት ተባብሶ መቀጠሉና የጭካኔ አድራጎቶች ሊፈጸሙ የመቻላቸው ጉዳይ አሳስቦኛል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ገልጸዋል። ሚኒስትሩ ይህን ያሉት በኢትዮጵያ ጉዳይ ላይ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር ዛሬ ሲወያዩ ነው። በሌላ በኩል ግጭቱ በአስቸኳይ እንዲቆም የሚደረገው ዓለም አቀፍ ጫና የቀጠለ ሲሆን የአፍሪካ ህብረት የሰላምና የጸጥታ ምክር ቤት እንዲሁም የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት በኢትዮጵያ ጉዳይ ላይ ዛሬ እንደሚወያዩ ተገልጿል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጦርነቱ በቅርቡ ያበቃል ሲሉ ትናንት በነበረ አንድ ዝግጅት ላይ ተናግረዋል። መንገዱን ግን አላብራሩም። አድማጮች፣ በዚህ ጉዳይ ላይ በዕለቱ አብይ ርዕስ ዘገባ ይኖረናል። በቻድ የሀገሪቱ ጊዜያዊ መሪ የስልጣን ዘመናቸውን በሁለት ዓመት ማስረዘማቸውን ተከትሎ በሁለት ታላላቅ ከተሞች በተደረገ የተቃውሞ ሰልፍ የጸጥታ ኃይሎች ተኩስ ከፍተው 60 ሰዎች ሳይሞቱ እንዳልቀረ ከመንግሥት ቃል አቀባይ እንዲሁም ከአስክሬን ማቆያ ስፍራዎች የተገኘው መረጃ ያሳያል። እንደ አሶሲየትድ ፕሬስ ዘገባ ከሆነ ሁከቱን ተከትሎም ባለሥልጣናት የሰዓት እላፊ ገደብ ደንግገዋል። የማዕከላዊቱ አፍሪካ ሀገር ጊዜያዊ መሪ መሐማት እድሪስ ዴቢ በሁለት ዓመት ሥልጣናቸውን ማስረዘማቸውን ተከትሎ ነው ተቃዋሚዎች ወደ ጎዳና የወጡት። የመሐማት እድሪስ ዴቢ አባት ለሦስት አስርት ዓመታት ከገዙ በኋላ ባለፈው ዓመት በነፍስ ገዳይ ጥይት ሕይወታቸው እስኪያልፍ በቻድ ብዙም ተቃውሞ አይሰማም ነበር። ፈረንሳይ፣ የአፍሪካ ኅብረትና ሌሎች ወገኖች የጸጥታ ኃይሎች በሰልፈኞች ላይ የወሰዱትን እርምጃ ወዲያውኑ አውግዘዋል። የአምነስቲ ኢንተርናሽናል የምዕራብ እና መካከለኛው አፍሪካ ኃላፊ ሳሚራ ዳውድ የቻድ ባለሥልጣናት በተቃዋሚዎቹ ላይ የሚጠቀሙትን ከመጠን ያለፈ ኃይል እንዲገቱ ጥሪ አድርገዋል። የቻድ መንግሥት ቃል አቀባይ አዚዝ መሐመድ ሳላህ በበኩላቸው በዋና ከተማይቱ እንጃሜና ብቻ ቢያንስ 30 መገደላቸውን አመልክተዋል። የሰልፉ አስተባባሪዎች ግን የሟቾቹ ቁጥር 40 ነው ይላሉ። በጥይት የተጎዱ በርካታ ሰዎችም አሉ ነው የሚሉት። የሚወጡትን ሐዞች በገለልተኛ ወገን ማረጋገጥ እንዳልቻለ የአሶሴትድ ፕሬስ ዘገባ አመልክቷል። በቻድ ሁለተኛ ከተማ ማውንዶ 32 ሰዎች መገደላቸውን አንድ የከተማው የአስክሬን ማቆያ ሠራተኛ አስታውቀዋል። ስማቸው እንዲጠቀስ ያልፈለጉት እኚህ ግለሰብ 60 ሰዎች እንደተጎዱም ተናግረዋል። ዓለም አቀፉ ማህበረሰብ አጣዳፊ እርምጃ ካልወሰደ በመቶ ሺህ የሚቆጠሩ ሶማሊያውያን በድርቅ በተጠቃቸው ሀገር ሊያልቁ ይችላሉ ሲል የዓለም ጤና ድርጅት አስጠነቀቀ። የቪኦኤ ሊሳ ሽላይን ከጄኔቫ እንደተገበችው በሶማሊያ እያንዳንዱ ዜጋ ረሃብ ተጋርጦበታል። ይህም ከአስር ዓመት በፊት ከታየውና ከሩብ ሚሊዮን ሰዎች በላይ ከጨረሰው ቸነፈር ወዲህ ከሁሉ የከፋ ነው ሲል የዓለም ጤና ድርጅት አስጠንቅቋል። በሶማሊያ የጤና ድርጅቱ ተወካይ ማሙኑር ማሊክ ከሞቃዲሹ እንደተናገሩት በየቀኑ በሚሊዮን የሚቆጠሩ ሰዎች ጦማቸውን ያድራሉ። በሶማሊያ ከሚገኙ ሕፃናት ገሚሱ ወይም 1.8 ሚሊዮን ያሉ ደግሞ ከፍተኛ የምግብ እጥረት ገጥሟቸዋል። በአንዳንድ የጤና ጣቢያዎች በየሰዓቱ ሕፃናት ሲሞቱ አይቻለሁ። አብዛኞቹም ምግብና ውሃ ፍለጋ ረጅም ርቀት ተጉዞ የመጡ ናቸው። የደከመው አካላቸው የመጨረሻውን ጉዞ ርቀት መጨረስ አልቻለም ብለዋል ማሊክ። የዓለም ጤና ድርጅት እንደሚለው በሶማሊያ ከ10 ሕፃናት አንዱ በቀላሉ መከላከል በሚችል በሽታ ሳቢያ ወደ ጤና ጣቢያ ይመጣል። ከ7 ሕፃናት አንዱ ደግሞ እንደ ኩፍኝና ኮሌራ ያሉ ገዳይ የሆኑ በሽታዎችን መከላከል የሚያስችለውን ሕይወት አድን ክትባት ሳይወስድ ይቀራል። ኃላፊው እንዳስጠነቀቁት በወቅቱ መፍትሄ ካልተሰጠ ብዙ ሕፃናት ከረሃብና ከተመጣጠነ ምግብ እጦት ይልቅ በበሽታ ያልቃሉ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የድረሱልን ጥሪ ሲያሰማ የነበረና 75 ፍልሰተኞችን ያሳፈረ ጀልባ ከአደጋ ታድገው በሰላም ወደ ውሃ ዳር ማውጣታቸውን የግሪክ የባህር ድንበር ጠባቂዎች አስታውቀዋል። የጠፉ ወይም የተጎዱ ሰዎች ወሬ እንዳልተሰማ የአሶሲየትድ ፕሬስ ዘገባ አመልክቷል። ከጀልባው የድረሱልን ጥሪ እንደተሰማ ወዲያውኑ የፍለጋና ነፍስ አድን ስምሪት እንደተካሄደ የባህር ድንበር ጠባቂዎቹ ተናግረዋል። 69 ወንዶችና 6 ሴቶችን ያሳፈረው ጀልባ በአቅራቢያው ወደሚገኝ ወደብ ዛሬ ጠዋት ተጎትቶ መወሰዱን ባለሥልጣናት ተናግረው፣ ነገር ግን የተሳፋሪዎቹ ዜግነት ወይም ከየት ተነስተው ወዴት እየሄዱ እንደነበር መረጃው ለጊዜው የላቸውም። በየዓመቱ በሺህ የሚቆጠሩ ፍልሰተኞች ከአፍሪካ፣ እስያና መካከለኛው ምስራቅ ጦርነትና ድህነትን ሽሽት በግሪክ አድርገው ወደ አውሮፓ ለመግባት ይሞክራሉ። አብዛኞቹ ከጎማ በተሰሩና በአየር በሚነፉ ጀልባዎች ከቱርክ ተነስተው ወደ ምስራቅ ግሪክ ደሴቶች ያመራሉ። ሌሎች ደግሞ ተለቅ ባሉ የተሻሉ ጀልባዎች ተሳፍረው ግሪክን አልፈው በቀጥታ ወደ ጣሊያን ያመራሉ። ሁለቱም አማራጮች አደገኞች ናቸው ተብሏል። በዚህ ወር መጀመሪያ ላይ 27 ፍልሰተኞች በግሪክ ውሃ ዳርቻ ሰምጠዋል። በአንደኛው አደጋ 18 ሰዎች ከባህሩ ሰጥመው ለህልፈት ሲዳረጉ፣ በሁለተኛው አደጋ ደግሞ 100 ሰዎችን ያሳፈረች ጀልባ ስትሰምጥ 9 ሞተው 12 የደረሱበት አልታወቀም። በእስራኤል ወታደሮችና በፍልስጤማውያን መካከል ትናንት ማምሻውን በተፈጠረ ግጭት አንድ ፍልስጤማዊ ሲገደል 3 ደግሞ ጉዳት ደርሶባቸዋል ሲሉ የፍልስጤም የጤና ባለሥልጣናት አስታውቀዋል። የአይን ምስክሮች እንዳሉት ግጭቱ የተፈጠረው የእስራኤል ወታደሮች ጀኒን በተባለው የተፈናቃዮች ካምፕ ውስጥ ሰዎችን ለመያዝ በመጡበት ወቅት ነው። የእስራኤል ወታደሮች በተኮሱት ጥይት የአንድ ፍልስጤማዊ ወጣት ሕይወቱ አልፏል ሲሉ የፍልስጤም የጤና ባለሥልጣናት ተናግረዋል። ሌሎች 3 ወጣቶችም በተተኮሰባቸው ጥይት ቆስለዋል። የእስራኤል ሰራዊት እንደሚለው ወታደሮቹ በአክራሪ ተዋጊነት የሚጠረጥሩትን ግለሰብ ለመያዝ በመኮሩበት ወቅት ነው ግጭቱ የተነሳው። ወደ ወታደሮቹ ፈንጂዎች ተወረወሩ፣ በተጨማሪም ተኩስ ተከፈተባቸው፣ ወታደሮቹም የተኩስ መልስ ሰጡ ሲል የሰራዊቱ መግለጫ አስታውቋል። የሰሞኑ ሁከት የተሰማው ባለፈው መጋቢት ጽንፈኛ ተዋጊዎች የሰው ሕይወት የቀጠፉ ጥቃቶችን ከፈጸሙ በኋላ የእስራኤል ኃይሎች በዌስት ባንክ ጥቃት መጀመራቸውን ተከትሎ ነው። በመጨረሻም አድማጮች፣ በሳውዲ አረቢያና በዩናይትድ ስቴትስ መካከል በነዳጅ ምክንያት የተነሳው ንትርክ በሁለቱ አገሮች መካከል የነበረውን የቆየ ወዳጅነት እያሻከረው ነው ተብሏል። የሳውዲ ባለሥልጣናት ከነዳጅ ላኪ አገሮች ድርጅት ወይም በእንግሊዝኛው ምህጻረ ቃል ኦፔክ ጋር በመሆን የነዳጅ ምርትን በቀን በ2 ቢሊዮን በርሜል ለመቀነስ በቅርቡ ተስማምተዋል። ሳውዲዎቹ እንደሚሉት ውሳኔው ያስፈለገው የነዳጅ ዋጋን ከማሽቆልቀል ለመገታት ነው። የጉዳዩ ባለሙያዎች እንደሚሉት ደግሞ ውሳኔው በሩሲያ ላይ የተጣለውን ማዕቀብ የሚያዳክም ሲሆን የኃይል ዋስትናንም ይጎዳል። ፕሬዚደንት ባይደን ከወራት በፊት በሳውዲ ጉብኝት አድርገው ከአልጋ ወራሽና ጠቅላይ ሚኒስትር መሐመድ ቢን ሳልማን ጋር መገናኘታቸውንና የነዳጅ ዋጋን ለመቀነስ ተጨማሪ እንዲመረት ያደረጉት ጥረት አለመሳካቱን በተመለከተ የዜና አውታሮች በሰፊው እየዘገቡት ይገኛሉ። ተንታኞች በተጨማሪ እንደሚሉት አልጋ ወራሹ ለፕሬዝዳንት ባይደን የገቡትን ቃል በልተዋል። እስከ አመቱ መጨረሻ የነዳጅ ምርትን በቀን በ750 ሺህ በርሜል ለመጨመር ቃል ገብተው ነበር። ክብራትና ክብራን ለምሽቱ ያዝነው ዜና በዚህ ተጠናቋል። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ጥቅምት 11 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዋና አዘጋጅ ቆንጂት ታየ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አባየሁ ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ቲያን ዋንግ ናት። የዕለቱ አቢይ ርዕስ ደርሶናል፣ ነገር ግን እየተሰናዳ ነው። እንደ ተጠናቀቀ እናቀርባለን። በመጠኑ ስለ ይዘቱ ላስተዋወቅ፣ የሰሜን ጦርነቱን ጉዳይ የዛሬ አርብ መረጃ፣ ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ሳቢያ ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ሁሉ ከትናንት ጥቅምት 10 2015 ዓ.ም አንስቶ ለ15 ወራት የሚቆይ ጊዜያዊ የከለላ ፍቃድ እንዳላቸው የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት ዛሬ ባወጣው መግለጫ አስታውቋል። በዚህም መሰረት የዩናይትድ ስቴትስ ውስጥ እየኖሩ ያሉ ኢትዮጵያውያን የዚህ ለአንድ ዓመት ተኩል የሚቆይ ድል ተጠቃሚ መሆን እንደሚችሉ ነው የተገለጠው። ይህ በእንዲህ እንዳለ የሰሜን ኢትዮጵያ ጦርነት ተባብሶ መቀጠሉና የጭካኔ አድራጎቶች ሊፈጸሙ ይችላሉ ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን በኩል የተነገረውን ሚኒስትሩ ይህን ያሉበት በኢትዮጵያ ጉዳይ ላይ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጋር በተነጋገሩበት ወቅት ነው። በሌላ በኩል ግጭቱ በአስቸኳይ እንዲቆም የሚደረገው ዓለም አቀፍ ጫና የቀጠለ ሲሆን የአፍሪካ ሕብረት ሰላምና የጸጥታ ምክር ቤት እንዲሁም የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት በኢትዮጵያ ጉዳይ ላይ ዛሬ እንደሚወያዩ ተገልጧል። የዚህን ሙሉ ዝርዝር ቆየት ብለን እናቀርባለን። አሁን ወደ ለንደን የሚወስድንን ዘገባ ላስከትል። በእንግሊዝ የሚኖሩ የትግራይ ተወላጆች ዳግም ያገረሸውና ተባብሶ የቀጠለው የሰሜን ኢትዮጵያ ጦርነት በአፋጣኝ እንዲቆም ሲሉ ጥሪ አስተላልፈዋል። ለንደን ላይ የተካሄደው ይህ ሰልፍ ተካፋዮች ዓለም ለዩክሬን የሰጠውን ጆሮ ለትግራይም ይስጥ ሲሉ ጥሪ አቅርበዋል። ዝርዝሩን የለንደኑ ዘጋቢያችን አስተዋይ መለሰ ተከታትሎታል፣ እንደሚከተለው ይቀርባል።
ብርሃነ ካሳ ይባላል። ትግራዮች በጣም ችግር ነው ያለው። አሁን ወደ 2 ዓመት ሙሉ በከበባ ነው የነበር ነው።
ስሜ ዳግም አሰፋ ይባላል። እጅግ አስከፊ የሆነ ጦርነት እየተካሄደ እንዳለ ዓለምም ያውቀዋል።
ዛሬ በለንደን ፓርላመንት አደባባይ በሰሜኑ የኢትዮጵያ ክፍል እየተባባሰ የመጣውን ጦርነት ተቃውሞ ድምጻቸውን ለእንግሊዝ መንግስት ሊያሰሙ የወጡ ኑሯቸውን በእንግሊዝ ያደረጉ የትግራይ ተወላጆች ድምጽ ነበር።
መድኃኒት የለም፣ ምግብ አይገባም፣ ተማሪዎች አይማሩም፣ ሰው እያለቀ ነው፣ ሰው እየተፈናቀለ ነው። የትግራይ ህዝብ ደግሞ የኢትዮጵያ አካል ስለሆነ ያለው ከበባ እንዲነሳና ሁለቱም ተፋላሚዎች ወደ ሰላም ድርድር እንዲመጡ፣ ሰላም ድርድር ደግሞ ጀኑን የሆነ ሰላም ድርድር ተደርጎ በኢትዮጵያ ያለው ችግር ተፈቶ ሰው እንደ ልማዱ ወደ ነበረበት እንዲሄድ ቢደረግ የተሻለ ኢንተርናሽናል ኮሚኒቲ ደግሞ ድርድሩ አግዘው ጦርነቱ አቁመው ህዝቡ የተረጋጋ ኑሮ እንዲኖር እና ሳፖርት ማድረግ አለባቸው።
ይህ ጦርነት ሁሉንም የእድሜ ክልሎች በአስከፊ ሁኔታ እየቀጠፈ በመሆኑ ይህ ጦርነት በአፋጣኝ እንዲቆምና ሁለቱ ተፋላሚ ወገኖች ተኩስ አቁመው ወደ ሰላም እንዲመጡ ለእንግሊዝ መንግስት ድምጻችንን በማሰማት ይህ ጦርነት የሚቆምበትን መንገድ ለመፈለግና ድምጽ ለመሆን እዚህ ተገኝቻለሁ። እውነት ለመናገር የኢትዮጵያ መንግስት አልፎም ተርፎ የዓለም ማህበረሰብ ይህንን ጉዳይ በአፋጣኝ ተገንዝበው ማቆም አለባቸው።
ኤርትራ በአፋጣኝ ጦሯን ታስወጣና ዩናይትድ አረብ ኤምሬትስና ኢራን ለኢትዮጵያ መንግስት የሚያደርጉትን ድጋፍ ያቋርጡ የሚሉ መፈክሮችም በዛሬው የለንደኑ ሰልፍ ላይ ተሰምተዋል። ሰላማዊ ሰልፉ አስተባባሪ አቶ አለሙ አብርሃ ከአሜሪካ ድምጽ ጋር ባደረጉት ቆይታ ጥያቄያችን እንደሌላው የዓለም ህዝብ በእኩል አይን እንታይ የሚል ነው ብለዋል።
ዩክሬንና የትግራይ ያለው ሁኔታ የትግራይ እጥፍ እጅ ይበልጣል። ዓለም ግን መሰረታዊ የሆነ እርምጃ መውሰድ አልቻለችም። አድላዊ የሆነ አካሄድ ነው ያለው በዓለም ማህበረሰብ። ስለዚህ ዩክሬን ላይ የምታደርጉት ድጋፍ የምታደርጉት እይታ ለትግራይ ህዝብም እይታ አድርጉ።
ሰልፈኞቹ በትግራይ ክልል ውስጥ ያሉት ኢትዮጵያውያን እንደ ኢትዮጵያዊ የሚገባቸውን ነገር አላገኙም፣ በዚህም ሳቢያ በቀላሉ ሊድኑ በሚችሉ በሽታዎች እያለቁ ነው፣ በምግብ እጦትም ከፍተኛ የሚባል ስቃይ ደርሶባቸዋል፣ የእንግሊዝ መንግስትም ዝምታውን ሰብሮ የዜጎች ሰብአዊ መብት እንዲከበር የበኩሉን ሊወጣ ይገባዋል ብለዋል። መንግስት ከትላንት በስቲያ ባወጣው መግለጫ ጦሩ የተወሰኑ የትግራይ ከተሞችን ያለምንም ጦርነት መቆጣጠሩንና በተቆጣጠራቸው አካባቢዎች የእርዳታ አቅርቦቱን በተሳካ መልኩ ለመከወን የጠቅላይ ሚኒስትር ጽፈት ቤትን ጨምሮ ከተለያዩ ቢሮዎች የተውጣጡ ኮሚቴዎችን እንዳዋቀረ ማስተዋወቁ አይዘነጋም። በሌላ በኩል በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ሊካሄድ የታሰበው የሰላም ንግግር የፊታችን ሰኞ ሊጀመር ቀን እንደተቆረጠለት የኢትዮጵያ መንግስት ገልጿል። የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን የሰላም ንግግሩ ጥቅምት 14 2015 ዓ.ም በደቡብ አፍሪካ እንደሚካሄድ የአፍሪካ ህብረት ኮሚሽን አሳውቆናል ሲሉ በትዊታቸው አመልክተው መንግስት ለሰላም ንግግሩ ዝግጁ እንደሆነ መግለጻቸው ይታወሳል። ለአሜሪካ ድምጽ አስተዋይ መንደሰ ከለንደን።
አስተዋይን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብያስተዋወቅኳችሁ የዛሬውን የዕለቱን አብይ ርዕስ ወደ ምናሰማበት ነው የምናልፈው። ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ሳቢያ ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ሁሉ ከትላንት ጥቅምት 10 2015 አንስቶ ለ18 ወራት የሚቆይ ጊዜያዊ የከለላ ፍቃድ እንዳላቸው የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ዛሬ ባወጣው መግለጫ አስታውቋል። በዚህም መሰረት ዩናይትድ ስቴትስ ውስጥ እየኖሩ ያሉ ኢትዮጵያውያን ለዚህ ለአንድ ዓመት ተኩል የሚቆይ እድል ተጠቃሚ መሆን እንደሚችሉ ተገልጧል። ይህ በእንዲህ እንዳለ የሰሜን ኢትዮጵያ ጦርነት ተባብሶ መቀጠሉና የጭካኔ አድራጎቶች ሊፈጸሙ መቻላቸው ጉዳይ አሳስቦኛል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ገልጠዋል። ሚኒስትሩ ይህን ያሉት በኢትዮጵያ ጉዳይ ላይ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጋር በተነጋገሩበት ወቅት ነው። ዛሬ በሌላ በኩል በግጭቱ አስቸኳይ እንዲቆም የሚደረገው ዓለም አቀፍ ጫና የቀጠለ ሲሆን የአፍሪካ ህብረት የሰላምና የጸጥታ ምክር ቤት እንዲሁም የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት በኢትዮጵያ ጉዳይ ዛሬ እንደሚወያዩ ተጠብቋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጦርነቱ በቅርቡ ያበቃል ሲሉ ትናንት በነበረ አንድ ዝግጅት ላይ ተናግረዋል። መንገዱን ግን አላብራሩም። ኬኔዲ አባተ ሙሉ ዘገባውን ይዟል።
የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ኢትዮጵያን ለሚቀጥሉት 18 ወራት ጊዜያዊ የከለላ ፈቃድ ዝርዝር ውስጥ ያስገባት መሆኑን አስታውቋል። ሚኒስትሩ አሌያንድሮ ማዮርካስ የሰጡትን ቃል ጠቅሶ መግለጫውን ያወጣው የመስሪያ ቤቱ የህዝብ ጉዳዮች ቢሮ ኢትዮጵያ ውስጥ እየተካሄደ ያለው የጦር ግጭትና ሀገሪቱ በጊዜያዊነት ልትገባበት የምትችለውን እጅግ አሳሳቢ ሁኔታ ዩናይትድ ስቴትስ ትገነዘባለች ማለታቸውን አመልክቷል። በመሆኑም ዩናይትድ ስቴትስ ውስጥ ያሉና ከግጭቱ ጋር በተያያዙና የምግብ እጥረትን፣ ጎርፍን፣ ድርቅን፣ መፈናቀልን በሚያስከትሉ ምክንያቶች ወደ ሀገራቸው መመለስ የማይችሉ ኢትዮጵያውያን የሀገራቸው ሁኔታ እስኪረጋጋ መቆየትና መስራት እንዲችሉ የተፈቀደ መሆኑን ሚኒስትሩ ማስታወቃቸውን መስሪያ ቤታቸው ገልጿል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አንቶኒ ብሊንከን የሰሜን ኢትዮጵያውን ጦርነት በማስመልከት ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር ትናንት ጥቅምት 10 2015 ዓ.ም ባደረጉት ውይይት የጦርነቱ ተባብሶ መቀጠልና ሊፈጸሙ የሚችሉ ያሏቸው የጅምላ የጭካኔ ድርጊቶች ስጋት እንዳሳሰባቸው ገልጸዋል ሲል መስሪያ ቤታቸው ውይይቱን አጣቅሶ ባወጣው አጭር መግለጫ አስታውቋል። ይህ በእንዲህ እንዳለ የኢትዮጵያ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ሰሞኑን በትዊተር ገጻቸው ባስተላለፉት መልእክት አንዳንዶች ተባብሷል እያሉ ቀለም ከሚቀቡት በተቃራኒ አሁን በኢትዮጵያ ያለው ግጭት እያበቃ ነው ብለዋል። የሰላም ንግግሩን ለማደናቀፍና በሚወሰደው የመከላከል እርምጃ ላይ የዋዎችን በማሰራጨት ላይ መሆናቸውን አሳዝኖናል ሲሉም ቅሬታቸውን አሰምተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን ከጉተሬሽ ጋር በነበራቸው ውይይት ጦርነቱ በአስቸኳይ እንዲቆም፣ ያልተቋረጠ የሰብአዊ አገልግሎት አቅርቦት እንዲቀጥል፣ በአፍሪካ ህብረት መሪነት በሚቀጥለው ሳምንት በሚደረገው ውይይት በቅን ልቦና መሳተፍ እንደሚያስፈልግና ኤርትራ ሰራዊቷን ከሰሜን ኢትዮጵያ እንድታስወጣ አስምረውበታል ይደርሳል ብሏል ሚኒስቴሩ በመግለጫው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ትናንት በሰጡት መግለጫ ደግሞ ከሀገሪቱ የአፍሪካ ቀንድ ልዩ ልዑክ ማይክ አመር በተጨማሪ የውጭ ጉዳይ ሚኒስትሩን ብሊንከንን ጨምሮ በተመድ የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ እና ሌሎችም ባለስልጣናት የሰሜን ኢትዮጵያው ግጭት እንዲቆምና የሰላም ንግግር እንዲጀመር ግፊት ሲያደርጉ መቆየታቸውን ተናግረዋል። የተባበሩት መንግስታት የጸጥታው ምክር ቤትና የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ዛሬ በኢትዮጵያ ጉዳይ ላይ እንደሚወያዩም የጠቆሙት ፕራይስ ይህም የዩናይትድ ስቴትስ ባለስልጣናትና ዲፕሎማቶች ጥረት ውጤት መሆኑን ነው የተናገሩት።
Pursuant to those efforts, the African Union Peace and Security Council and the United Nations Security Council are both scheduled to discuss the situation in northern Ethiopia.
በነዛ ጥረቶች መሰረት የአፍሪካ ህብረት የሰላምና የጸጥታ ምክር ቤት እንዲሁም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አርብ ዕለት በሰሜን ኢትዮጵያ ስላለው ሁኔታ ለመወያየት ቀጠሮ ይዘዋል። እነዚህ ስብሰባዎች የዓለም አቀፉ ማህበረሰብ በሰሜን ኢትዮጵያ ስላለው ሁኔታ ያለውን ከፍተኛ ስጋት እንዲሁም ጦርነቱን በአስቸኳይ ማቆም፣ የሰብአዊ አገልግሎት አቅርቦትን፣ በአፍሪካ ህብረት የሚመራውን ውይይትና የኤርትራን ከኢትዮጵያ መውጣት አስፈላጊነት ያሳያሉ።
የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በሰሜን ኢትዮጵያው ጦርነት ጉዳይ ላይ ዛሬ የሚወያየው በህብረቱ መሪነት በደቡብ አፍሪካ የሚካሄደው የሰላም ውይይት በሚቀጥለው ሰኞ ጥቅምት 14 እንደሚጀመር በሚጠበቅበት ወቅት ነው። አጃንስ ፍራንስ ፕሬስ እንደዘገበው 15 አባላት ያሉት ምክር ቤቱ በሚያደርገው ውይይት ላይ የኢትዮጵያ መንግስትና ህወሓት የሚያደርጉትን የሰላም ንግግር የሚመሩት የቀድሞው የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ ገለጻ ያደርጋሉ። የሰሜን ኢትዮጵያው ጦርነት እንዲያበቃ ዓለም አቀፉ ማህበረሰብ የሚያደርገው ግፊት አሁንም ተጠናክሮ ይቀጥለ ሲሆን በዛሬው ዕለት ከአፍሪካ ህብረት የሰላምና ጸጥታ ምክር ቤት በተጨማሪ የመንግስታቱ ድርጅት የጸጥታው ምክር ቤትም በኢትዮጵያ ጉዳይ ላይ በዝግ እንደሚወያይ ገልጿል። ኢትዮጵያ በተጋበዘችበት በዚህ ውይይት ላይም የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆና የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ተወካይ ለምክር ቤቱ ማብራሪያ እንደሚሰጡም ነው ያመለከተው። ጦርነቱ ዳግም ካገረሸ በኋላ የጸጥታው ምክር ቤት መስከረም 18 ካደረገው ኢመደበኛ ውይይት በኋላ የዛሬው ለሁለተኛ ጊዜ የሚደረግ ውይይት ሲሆን ስብሰባው በምክር ቤቱ 3 የአፍሪካ ተወካይ ሀገራት የተጠራ መሆኑን ምክር ቤቱ በድረገጹ አመልክቷል። እነዚሁ የምክር ቤቱ የአፍሪካ ተወካይ ሀገራት ጋቦን፣ ጋናና ኬንያ ስብሰባውን የጠሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጥቅምት 5 2015 ዓ.ም ባወጡት መግለጫ ተጠናክሮ የቀጠለው ጦርነት እንዳሳሰባቸው ገልጸው ያለምንም ቅድመ ሁኔታ አስቸኳይ የተኩስ አቁም ስምምነት እንዲደረግ መጠየቃቸውን ተከትሎ ነው ብሏል። የተመድ የጸጥታው ምክር ቤት ከጦርነቱ ጋር በተያያዘ በተለይ በኢትዮጵያ መንግስት ላይ ጫናዎች እየበረቱ ባሉበት በዚህ ወቅት በአዲስ አበባ ላሉ የዲፕሎማቲክ ማህበረሰብ አባላት ማብራሪያ የሰጡት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የኢትዮጵያ መከላከያ ሰራዊት በትግራይ ክልል ህገ መንግስታዊ ስርዓቱን ወደ ነበረበት ለመመለስ አውሮፕላን ማረፊያዎችንና ሌሎች የፌደራል ተቋማትን ደህንነት ለመጠበቅ ቅድሚያ በመስጠት እርምጃ እየወሰደ ነው ማለታቸውን ሚኒስቴር መስሪያ ቤታቸው አመልክቷል። የውጭ ጉዳይ ሚኒስቴር በፌስቡክ ገጹ እንዳስታወቀው በትግራይ ክልል መከላከያ ሰራዊቱ በተቆጣጠራቸው አካባቢዎች ለሚኖሩ ህዝቦች ሰብአዊ ድጋፍ ለማድረግ መንግስት ያለውን ቁርጠኝነትና ዝግጁነትም አቶ ደመቀ በማብራሪያቸው ገልጸዋል። አክለውም ኢትዮጵያ ሉዓላዊነቷን ለማስጠበቅና የግዛት አንድነቷን ለማረጋገጥ በምትወስደው እርምጃ ላይ የሚደረግ ማንኛውንም አይነት ጫና አትቀበልም ማለታቸውን ኢዜአ ዘግቧል። በተያያዘ በቡራዩ ከተማ የተገነባ የልዩ ተሰጥኦ ትምህርት ቤት ምረቃ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ ትናንት ባደረጉት ንግግር በሰሜን ኢትዮጵያ ያለው ነገር ይቋጫል ብለዋል።
በሰሜን ኢትዮጵያ ያለውም ነገር ይቋጫል፣ ሰላም ይሆናል፣ ኢትዮጵያ ሰላም ትሆናለች። እንዲሁ እንደተዋጋን አንቀጥልም። በሰላም በልማት የትግራይ ወንድሞቻችን ደግሞ ለማልማት በጋራ መንቆምበት ጊዜ ቅርብ እንደሚሆን ተስፋ አደርጋለሁ።
ይሁን እንጂ ጦርነቱ መቋጫ ስለሚያገኝበት መንገድ ጠቅላይ ሚኒስትር አብይ በንግግራቸው አላብራሩም። ምንም እንኳን ባለም አቀፉ ማህበረሰብ ለሚቀርቡ የተኩስ አቁም ጥሪዎች የኢትዮጵያ መንግስት ቀጥተኛ ምላሽ ባይሰጥም የኢትዮጵያን ሉዓላዊነትና የግዛት አንድነት ለማስከበር ለሰብአዊ አቅርቦቶችም ምቹ ሁኔታን ለመፍጠር እየወሰድኩት ነው ያለውን እርምጃ እንደሚቀጥል መግለጹ አይዘነጋም። የተኩስ አቁም ጥሪዎችን እንደሚቀበል የገለጸው ህወሓት በበኩሉ ግጭቱን ለማቆምና ሰብአዊ እርዳታ ወደ ትግራይ ክልል እንዲገባ ለማድረግ ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና ሊያደርግ ይገባል ሲል በተደጋጋሚ መጠየቁ ይታወቃል። የተለያዩ ዓለም አቀፍ አካላትም የሰብአዊ እርዳታ ወደ ክልሉ እንዲገባ በመጠየቅ ሰሞኑን በሰጧቸው መግለጫዎች ይህ ካልሆነ አስቀድሞም በከፍተኛ የምግብ እጥረት ችግር ላይ የሚገኝ ያሉት የክልሉ ህዝብ ለከፋ ረሃብ ሊጋለጥ ይችላል ሲሉ ማስጠንቀቃቸው አይዘነጋም። ህወሓት ከሰሞኑ ባወጣው መግለጫ በትግራይ ክልል እየተካሄደ ያለው ጦርነት በክልሉ ያለውን ሰብአዊ ቀውስ ይበልጥ ያባብሳል ሲል፣ የኢትዮጵያ መንግስት በበኩሉ መከላከያ ሰራዊቱ የሚወስደው እርምጃ አንዱ ተልእኮ በክልሉ ያለውን ሰብአዊ ቀውስ መከላከል እንደሆነና በተቆጣጠራቸው የክልሉ አካባቢዎችም ሰብአዊ እርዳታ በማቅረብ ሂደት ላይ መሆኑን አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የሰሜን ኢትዮጵያን ጦርነት ጉዳይና ሌሎች ተያያዥ ርዕሶች ላይ ያተኮረ የዛሬ መረጃ የዕለቱን አብይ ርዕስ ነበር የተከታተላችሁት አድማጮች። አሁን ወደ ተቀሩት የመጽሔቱ ዘገባዎች እንሻገራለን። የዩናይት ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ምናልባት ይሄ ጉዳይ ለሚመለከታቸው አንዳንድ አድማጮች በአጭሩ ከዘገባው በፊት አስቀድሜ አገልጣለሁ። በግጭት፣ በሰብአዊ ቀውስ፣ በምግብ እጥረት፣ በጎርፍ፣ በድርቅ እንዲሁም በመፈናቀል ሳቢያ ወደ ሀገራቸው መመለስ የማይችሉ ኢትዮጵያውያን በሀገራቸው ያለው ሁኔታ እስከሚሻሻል በአሜሪካ መቆየትና መስራት ይችላሉ ነው የሚለው የዩናይት ስቴትስ የሀገር ውስጥ ደህንነት መስሪያ ቤት መግለጫ። ለሚመለከታቸው መረጃው አስፈላጊ ይሆናል በሚል ነው። አሁን በቀጥታ ወደ ዘገባው መግቢያ ሄዳለሁ። በተባበሩት መንግስታት ድርጅት የሰብአዊ ማስተባበሪያ ጽህፈት ቤት ኦቻ ከ20 ሚሊዮን በላይ ዜጎች ለድርቅ መጋለጣቸውን ጠቅሷል። በኢትዮጵያ የተከሰተው ድርቅ ተከትሎ ለድርቁ የተጋለጡ ዜጎችን ለመደገፍ ከሚያስፈልገው ከ3 ቢሊዮን በላይ ዶላር እስካሁን የተገኘው 39% ብቻ መሆኑንም የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ገልጧል። በአገሪቱ የተከሰተው ድርቅ ለአምስተኛ የምርት ወቅት ሊቀጥል እንደሚችልም አሳስቧል። ድርቁ ከተከሰተባቸው ክልሎች አንዱ የደቡብ ክልል መጠነኛ ዝናብ መኖሩን ገልጦ አሁንም ግን እጥረት ያለባቸው ዞኖች መኖራቸውን ነው ያመለከተው። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል።
የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ዩኤን ኦቻ እንዳለው በኢትዮጵያ ከ20 ሚሊዮን በላይ ዜጎች የአስቸኳይ ጊዜ ድጋፍ ያስፈልጋቸዋል። እንደ አውሮፓውያን አቆጣጠር ለ2022 ዓ.ም የወጣውን የኢትዮጵያ የአስቸኳይ ጊዜ ምላሽ እቅድ የጠቀሰው ጽህፈት ቤቱ በድርቅ በግጭትና በሌሎች ምክንያቶች ድጋፍ የሚያስፈልጋቸውን የ20 ሚሊዮን ሰዎች ፍላጎት ለማሟላት የ3.9 ቢሊዮን ዶላር እንደሚያስፈልግ ጠቁመዋል። እስካሁን የተገኘው ግን 39% ወይም ከ1.5 ቢሊዮን ዶላር እምብዛም ያልበለጠ መሆኑን በሪፖርቱ አመላክቷል። በኢትዮጵያ ላለፉት ጥቂት ዓመታት የቀጠለው ድርቅ ከተከሰተባቸው ክልሎች አንዱ በሆነው የደቡብ ክልል 1 ሚሊዮን ዜጎች ለጉዳት ተጋልጧል ብሏል ዩኤን ኦቻ በሪፖርቱ። በደቡብ በሚሊዮኖች የሚቆጠሩ ዜጎች መጋለጣቸውን የክልሉ መንግሥት በተደጋጋሚ ጊዜ ማስታወቁ ይታወሳል። የክልሉ የግብርና ቢሮ ኃላፊ አቶ ኡስማን ሱሩር ዛሬ ለቪኦኤ በስልክ በሰጡት ማብራሪያ በክልሉ መጠነኛ ዝናብ መጣሉን ተናግሯል።
የተከሰተው ድርቅ ወደ ረሃብ እንዳይቀየር በርካታ የተቀናጀ ስራ በመንግስትም መንግስታዊ ባልሆኑ አካላትም በአጋር አካላትን ጭምር ርብርብ ተደርጎ አሁን ያለበት ደረጃ ጥሩ ነው ብሎ መውሰድ ይቻላል። ከዛም ባለፈ የክልሉ መንግስትም የፌዴራል መንግስትም ጋር በመተባበር በተለይ የክልሉ መንግስት ፈጥነው የሚደርሱ የሰብል ዘሮችን፣ የአትክልት የስራ ስር ሰብሎችን ሰብል ለተበላሸባቸው አርሶ አደሮች በማቅረብ ፈጥነው የማካካሻ ዘር እንዲሰሩ በማድረግ የማድረግ ስራ ተሰርቷል። በዚህ ጥሩ ውጤት ተገኝተዋል። በተለይ አሁን ጎፋ አካባቢ በአንዳንዶቹ ታችኛው ዞኖች ጥሩ ውጤት የተገኘበት ነው እና አጠቃላይ አሁን ያለው አዝማሚያ መሻሻል እየታየበት ነው። ዝናቡም በሁሉም የክልሉ አካባቢዎች ማለት በሚባል ደረጃ እስከ ጥቅምት 10 እስካሁንም ዝናብ መጠኑ ቢለያይም የተሻለ የዝናብ ስርጭት አለ።
ኃላፊው አሁንም በአንዳንድ ዞኖች የድርቅ ስጋት መኖሩንም ገልጿል።
ቀላል በማይባሉ አንዳንድ ወረዳዎች ለምሳሌ ኮንሶ፣ ደቡብ ኦሞ አንዳንድ ወረዳዎች ላይ አሌ ልዩ ወረዳ እንደዚሁ የድርቅ ሁኔታ ስቲል ችግር ያለባቸው አሉ። እነዚህ ደግሞ ድርቁ ወደ ሌላ ከፋ ችግር እንዳይሄድ መንግስትን፣ መንግስታዊ ያልሆኑ አካላትም፣ ዓለም አቀፍ ድርጅቶቹም ድጋፍ እያደረጉ ያለበት ተጨባጭ ሁኔታ አለ።
በተመሳሳይ ኑሯቸው በእንስሳት ላይ የተመሰረተው 3.5 ሚሊዮን የሶማሌ ክልል፣ 3.4 የኦሮሚያ ክልልና 15,000 ደቡባዊ ምዕራብ አካባቢ የሚገኙ አርብቶና ከፊል አርብቶ አደሮች ለምግብ ዋስትና ችግር መጋለጣቸውን ዩኤንኦች አስታውቋል። የሰብአዊ ድጋፍ ሁኔታው የከፋ መሆኑን የሚገልጠው ሪፖርቱ በ2022 የመጀመሪያ ሩብ ዓመትም ለከፍተኛ ምግብ ችግር ተጋልጦ ነበር በማለትም አስታውቋል። በአንጻሩ ደግሞ የደቡብ ክልል የግብርና ቢሮ ኃላፊ አቶ ኡስማን ስሩር በክልሉ እየጣለ ነው ያሉት ዝናብ የሚቀጥል ከሆነም የተሻለ ምርት እንደሚገኝና ክልሉ ይወጣል ሲሉ ተናግሯል።
ደቡብ ክልል አብዛኛው የሚያበቅለው በልግ ነው፣ ከ50% በላይ በሚባል ደረጃ። ስለዚህ በልግ አብቃይ አካባቢዎቹ ላይ ይሄ ዝናብ እጥረት በማጋጠሙ ምክንያት ያልዘሩ ስለነበሩ እነሱን መካቶ አሁን በመኸር 1.2 ሚሊዮን ሄክታር በላይ በመዝራት ከ96 ሚሊዮን ኩንታል በላይ ምርት ይጠበቅ ነበር፣ ግብ ተቀምጦ ነበር። አሁን ወደ መጨረሻው ማጠቃላይ የተሄደው ወደ 1 ሚሊዮን አካባቢ በዘር ተሸፍኗል። ከ86 ሚሊዮን ኩንታል በላይ ምርት ይጠበቃል። ዝናቡ ግን የሚቀጥል ከሆነ አብዛኛው ዝናብ ባለባቸው አካባቢዎች ያለው የመኸር ሰብል ቁመና እጅግ ተስፋ ሰጪ፣ አመርቂ፣ የሚያነሳሳ ነው።
በደቡብ ክልል በድርቅ በተፈጥሮና በሰው ሰራሽ አደጋዎች ምክንያት 3.2 ሚሊዮን ዜጎች የአስቸኳይ ጊዜ የምግብ ድጋፍ እንደሚያስፈልጋቸው የክልሉ የአደጋ ስጋት ሥራ አመራር ምክር ቤት ማስታወቁ ይታወሳል። በድርቁ ምክንያት በአገሪቱ 2.1 ሚሊዮን እንስሳት ሞተዋል፣ 22 ሚሊዮን ደግሞ አደጋ ተጋርጦባቸዋል አሊያም ደክመዋል ሲሉ ማስታውቋል። ኦቻም በዚህም የተነሳ አገሪቱ ከ40 ቢሊዮን በላይ ብር ማጣቷም ይታወቃል። በሌላ በኩል በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በተፈጥሮና በሰው ሰራሽ ችግሮች የተፈናቀሉ ዜጎችን ለማቋቋም የሚውል የገንዘብ ድጋፍ ዛሬ ለክልሉ መንግሥት ተበርክቷል። የከተማና የመሠረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ ናቸው የ320 ሚሊዮን ብር ድጋፍ ለክልሉ ርዕሰ መስተዳድር ለአቶ ርስቱ ይርዳው ዛሬ አስረከቡት። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ በአንድ ወቅታዊ ጉዳይ ላይ ያተኮረ ጋዜጣዊ መግለጫ ነው የምንመለከተው። የ12ኛ ክፍል ብሔራዊ ፈተና በዩኒቨርሲቲዎች ቅጥር ግቢ መሰጠቱ የፈተና ስርቆትንና ኩረጃን ለመከላከል የሚያስችል ትምህርትና ልምድ አግኝቼበታለሁ ሲል ትምህርት ሚኒስቴር ገለጠ። አመለወርቅ ሕዝቅኤል የተቋሙ ኮሚኒኬሽንና የሕዝብ ግንኙነት ስራ አስፈጻሚ ናቸው። ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ በፈተናው ሂደት ከታዩት ጥንካሬዎችና ክፍተቶች ትልቅ ትምህርትና ልምድ አግኝተናል ነው ያሉት። የአሜሪካ ድምፅ ያነጋገራቸው አንዳንድ ወላጆችና ተማሪዎችም ፈተናው በዩኒቨርሲቲዎች በመሰጠቱ ደስተኞች ነን ብለዋል። ገብረ ሚካኤል ገብረ መድን ነው ያቀናበረው።
ከመስከረም 30 ቀን 2015 ጀምሮ በሁለት ዙር በዩኒቨርሲቲዎች ቅጥር ግቢ ሲሰጥ የሰነበተው የ12ኛ ክፍል ፈተና በዛሬው ዕለት መጠናቀቁን የሚኒስቴር መስሪያ ቤቱ የኮሚኒኬሽንና የሕዝብ ግንኙነት ስራ አስፈጻሚ አመለወርቅ ሕዝቅኤል ገልጿል።
ለመጀመሪያ ጊዜ በዩኒቨርሲቲዎች የተሰጠው የ2014 12ኛ ክፍል ፈተና በሁለት ዙር ነው የተሰጠው። እንደምታስታውሰው በሁለት ዙር የመጀመሪያ የማህበራዊ ሳይንስ ተማሪዎች ወደ 586,000 ተማሪዎች የተሳተፉበት ነው። ቀጥሎ በተፈጥሮ ሳይንስ ተማሪዎች ናቸው የገቡት። በሁለተኛው ዙር ወደ 354,000 በላይ ተማሪዎች በተፈጥሮ ሳይንስ ተማሪዎች ገብተዋል። ሁለቱም ዙር አሁን በምናወራበት በዚህ ሰዓት ተጠናቋል። በአብዛኛው በስኬት ነው የተጠናቀቀው።
የፈተና ስርዓቱን ደህንነት ለመጠበቅ ሲባል ለመጀመሪያ ጊዜ በዩኒቨርሲቲዎች ቅጥር ግቢ ከተሰጠው የፈተና ሂደት ስርቆትንና ኩረጃን ለመከላከል የሚያስችል ልምድ እንደተገኘበትም አመለወርቅ ሕዝቅኤል ተናግረዋል።
በዚህ ሂደት ውስጥ ያየናቸው ብዙ ጠንካራም ወደፊት ደግሞ ጠንክረን መስራት አለብን ብለን የያዝናቸውም ብዙ ጉዳዮች አሉ። ቀላል አይደለም። ከ900,000 ተማሪ በላይ አንቀሳቅሶ በዩኒቨርሲቲዎች ውስጥ ፈትኖ በዚህ ደረጃ ስኬታማ መሆን ቀላል አይደለም። አሁን ይሄ የመጀመሪያው ዙር ነው። ከመጀመሪያው ዙር የወሰድናቸው ትምህርቶች አሉ፣ የወሰድናቸው ልምዶች አሉ፣ ያየናቸው ክፍተቶች አሉ። ሁለተኛ ደግሞ በቀጣይ መስራት ያለብን ላይ የወሰድናቸው ትልልቅ ትምህርቶች አሉና እነዛን ያለፍንበት ሂደት ብዙ ነገሮችን እንድናውቅ እድል የሰጠን ነበር ብለን እናስባለን።
በተጨማሪም ፈተናው በዩኒቨርሲቲዎች እንዲሰጥ በመወሰኑ ለጠንካራ ተማሪዎች ጥሩ እድል ፈጥረዋል ብለዋል።
በትክክል የተማረ በጥረቴ ይሻገራለሁ ብሎ ሲዘጋጅ ለቆየ ተማሪ ይሄ ትልቅ እድል ነው። ያንን እድል ተጠቅሞበታል። አብዛኞቹ በጣም ደስተኛ እንደሆኑ ያየን ያለ ነው። ምክንያቱም ፈተና ሲሰረቅ ሁሉም ተጠቃሚ ነው ማለት አይደለም፣ ድሮም ቢሆን ማለት ነው። አካሄዱ ተገቢ ያለመሆኑ ብቻ ሳይሆን የሚሰሩ ተማሪዎች ላይ ደግሞ ድርብ ጫና የመፍጠር እድል ነበረው። ፈተና ሲሰረቅ ሲኮራረጅ ያጠና ተማሪ እኮ ተረጋግቶ ፈተናውን መስራት እስከማይችል ድረስ በሚኮርጁ ተማሪዎች ይረበሽ ነበር። ከዚህ በፊት በነበረው ሂደት ያጠናውን በትክክል መስራት እንዳይችል ይደረግ ነበር እና ያ ሁሉ ነው የቀረለት።
በሐዋሳ ከተማ የአሜሪካ ድምፅ ዘጋቢ ዮናታን ዘብዲዮስ ያነጋገራቸው የተፈታኝ ተማሪዎች አባት አቶ ላቀው ደስታ በመንግስቱ ውሳኔ መደሰታቸውን ተናግረዋል።
ፕሮፌሰር ብርሃኑ ነጋ ለዘላለም ይኑር እያልኩት ነው። ይሄ ኩረጃ የሚባል ቆሻሻ ነገር ከሀገራችን ከኢትዮጵያ እንዲጠፋ አገር አገር እንድትሆን ኩረጃ የሚባል መጥፎ ሌብነት እንዲጠፋ ምኞቴ ነው።
ተፈታኝ ተማሪዎችም ፈተናው በዩኒቨርሲቲዎች በመሰጠቱ ደስተኞች ነን ብለዋል።
በጣም ደስ የሚል ጊዜ ያሳለፍ ነው። ከዚህ በኋላ ያለውን ነገር ኩረጃ የተባለ ነገር እንዲጠፋ ሁላችንም አሁን የራሳችንን ፈተና ነው የሰራ ነው እና ኩረጃ የሚባል ነገር ከዚህ በኋላ እንደማይኖር ተደርጓል። ብርሃኑ ነጋን ደግሞ በጣም ላመሰግነው ፈልጋለሁ።
በጣም መንግስት ያቀናጀውን ሂደቱ በጣም አሪፍ ነው። እንደዚሁ ቢቀጥል አሪፍ ነበረ። ምንም ኮረጃ ሳይኖር እርስ በርሳችን በቃ ራሳችን ችለን በቃ ፈተና በጥሩ ሁኔታ አጠናቀናል። እግዚአብሔር ይመስገን። ፈተናም አሪፍ ነው። ወደፊት እንደዚህ ቢቀጥል አሪፍ ነበረ።
ዘንድሮ ለፈተና የተቀመጡት ተማሪዎች ብዛት 976,000 ሲሆን በሀገሪቱ አንዳንድ አካባቢዎች ባለው የጸጥታ ችግር ምክንያት ትግራይን ሳይጨምር 56,000 ተማሪዎች ለፈተና እንዳልተቀመጡ ትምህርት ሚኒስቴር መግለጹ ይታወሳል። በፈተናው ሂደት ካጋጠሙት ችግሮች መካከልም በሐዋሳ ዩኒቨርሲቲ ያጋጠመው የድልድይ መደርመስ ይጠቀሳል። በዚህ ድንገተኛ አደጋ የአንድ ተማሪ ሕይወት ሲያልፍ 415 ተማሪዎች ከከባድ እስከ ቀላል ጉዳት እንደደረሰባቸው ታውቋል። በመጀመሪያው ዙር ፈተናም ከአራቱ ዩኒቨርሲቲዎች 12,000 ተማሪዎች ፈተናውን ጥለው መውጣታቸው ይታወሳል። ከዚሁ ጋር በተያያዘ በደብረ ታቦር ዩኒቨርሲቲ በተፈጠረው ሁኔታ የአንድ ተማሪ ሕይወት ማለፉን የትምህርት ሚኒስቴር መግለጹም ይታወሳል። ትምህርት ሚኒስቴር ፈተናውን ለማስፈጸም ወደ 130 የመፈተኛ ማዕከላት ከ32,000 በላይ የሰው ኃይል አሰማርቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች፣ አሁን ወደ ዓለም አቀፍ ዘገባዎች ነው የምንሻገረው። ሆኖም ማላዊ ላይ በቅርቡ የተከሰተ ኢትዮጵያውያንን የተመለከተ ድርጊት ነው። የማላዊ ፖሊስ በሰሜን ማላዊ ምዚምባ ወረዳ በሚገኝ ደን ውስጥ በጅምላ ተቀብረው የተገኙ ናቸው የተባሉ ኢትዮጵያውያን 25 ወንዶች ናቸው የውጭ ሀገር ዜጎች አሟሟት እያጣራሁ ነው ይላል። ፖሊስ እንደገለጠው የመንደሩ ነዋሪዎች የጅምላ መቃብሩን ያገኙት በጫካ ውስጥ የዱር ነፍሳትን በማደል ላይ ባሉበት ወቅት መሆኑም ተመልክቷል። ላሚክ ማሲና ከብላንታየር ማላዊ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
በሟቾቹ ላይ የተደረገው ቅድመ ምርመራ ሁሉም ኢትዮጵያውያን መሆናቸውን እንደሚያሳይ ተገልጿል። ፒተር ካላያ የማላዊ ፖሊስ አገልግሎት ቃል አቀባይ ይህንን ሲያስረዱ
የእነዚህን ሰዎች ስምና ዜግነት የሚያመለክቱ ሁለት ጊዜያዊ የጉዞ ሰነዶችን አግኝተናል። በተጨማሪም ኢትዮጵያ የሚል የሀገር ስም የተጻፈባቸው የስልክ ሲም ካርዶችን አግኝተናል። ስለዚህ ብዙ ጊዜ የምንይዛቸው ህገወጥ ፍልሰተኞች አብዛኞቹ ኢትዮጵያውያን መሆናቸውን አስቀድመን ማወቃችን ሁሉም ኢትዮጵያውያን ናቸው ከሚል መደምደሚያ እንድንደርስ መነሻ ሆኖናል።
ካላያ እንዳሉት አንድ ወር የሆነውን የጅምላ መቃብር ያገኙት በምታንጋ ታንጋ ደን ውስጥ የዱር ነፍሳትን ሲያድኑ የነበሩ የመንደሩ ሰዎች ናቸው። ለሰዎቹ ሞት ምክንያት ምን እንደሆነ ለመመርመር የሕክምና ባለሙያዎች የአስክሬን ምርመራ እያደረጉ መሆኑንም ካላያ ለቪኦኤ ተናግረዋል። የሟቾቹ አስክሬን እንደገና የሚቀበርበትን ስፍራ ለመወሰን ዝግጅቶች እየተደረጉ መሆኑንም ቃል አቀባዩ አመልክተዋል።
At the moment we are strategizing because there is a procedure that has
አሁን በቅድሚያ መከተል ያለብን የአሰራር መርሆች ስላሉ ሁኔታዎችን እያቀናጀን ነው። እነዚህ የውጭ ተወላጆች ናቸው። ያሉትን የአሰራር መመሪያዎች መከተል አለብን ምክንያቱም አስከሬኖቹ በመፈራረስ ላይ ናቸው። ለማንኛውም ሁሉም ነገር ካለቀ በኋላ ማድረግ የምንችለውን እናያለን።
ፖሊስ ትናንት አሙስ በጫካ ውስጥ ሌላ የቀብር ቦታ ማግኘቱን አስታውቋል። በዚህ ቦታ አራት አስክሬኖች ተገኝተዋል። በዚህኛው መቃብር ውስጥ የተገኙት አስክሬኖች ዜግነታቸው አለመታወቁ ተገልጿል። ማላዊ ለውጭ ዜጎች በተለይም በማላዊ በኩል አድርገው ወደ ደቡብ አፍሪካ ለሚጓጓዙ ኢትዮጵያውያን የመሸጋገሪያ መስመር ነች። እነዚህ ሰዎች ብዙ ጊዜ የማይታወቁ አቅጣጫዎችን ይጠቀማሉ። አንዳንድ ጊዜም ቀጣዩ ጉዟቸውን ሲያቅዱ ጫካ ውስጥ ይጠለላሉ። ለምሳሌ የባካሮንጋ ወረዳ ፖሊስ ትናንት በሰጠው መግለጫ ባለፈው ረቡዕ ያለምንም ምክንያት ጫካ ውስጥ ሲዘዋወሩ አገኘዋቸው ያላቸውን 72 ኢትዮጵያውያንን አስሮ እየመረመረ መሆኑን አስታውቋል። የፖሊስ ቃል አቀባይ ጆርጅ ሙሌዋ ኢትዮጵያውያኑ በህገወጥ መንገድ ወደ ማላዊ በመግባት ተከሰው የተያዙ ሲሆን በተባባሪነት ረድተዋቸዋል በተባሉ 10 የማላዊ ዜጎችም ላይ ክስ መመስረቱን ገልጸዋል።
እስካሁን ድረስ ምክንያቱን ማወቅ እንችላለን በሚል እነሱን የበለጠ በመመርመር ብዙ ጊዜ ለማግኘት ሞክረናል። ከሀገራቸው ለምን እንደሚመጡ፣ ከቤታቸው ወጥተው ለምን ጫካ ደበቁ፣ ይህ ለእኛም ለማላዊ ዜጎችም ሆነ ለእነሱም ስጋት ነው። ምክንያቱም ሰዎች በየቁጥቋጦ ውስጥ እየሞቱ መሆኑን እየሰማን ነው።
የማላዊና የኢትዮጵያ መንግስታት ከዓለም አቀፍ የፍልሰተኞች ድርጅት ድጋፍ ጋር በህገወጥ መንገድ ገብተዋል በሚል የተያዙ ኢትዮጵያውያንን ወደ አገራቸው እንዲመለሱ እያደረጉ መሆኑን ተመልክተዋል። የማላዊ ስደተኞች መምሪያ ቃል አቀባይ ፓስኳሊ ዙሉ ይህንን ያስረዳሉ።
ሂደቱ አሁንም እንደቀጠለ ነው። እስካለፈው ሳምንት ድረስ ተጨማሪ 22 ስደተኞችን ወደ አገራቸው መመለስ ችለናል። በአጠቃላይ ከነሐሴ ጀምሮ 198 የሚሆኑትን ወደ አገራቸው መልሰናል። ሁሉም ኢትዮጵያውያን ናቸው።
የማላዊ መንግስትን ጥፋተኛ የሚያደርጉ ተቺዎች ችግሩ የአገሪቱ ድንበር ክፍት በመሆኑ ነው ይላሉ። ዙሉ በበኩላቸው ችግሩ ህገወጥ ስደተኞቹ የማላዊ ዜጎችን ድጋፍ ስለሚያገኙ መሆኑን ይናገራሉ። ዙሉ አክለውም የማህበረሰቡ አባላት በአካባቢያቸው የሚያጠራጥሩ እንቅስቃሴዎችን ወይም ጸጉረ ልውጦች ሰዎችን ሲያዩ ለጸጥታ ተቋማት ቢያስታውቁ የሚመጡት ፍልሰተኞች ቁጥር ሊቀንስ ይችል ይሆናል ብለዋል።
አመሰግናለሁ ደረጀን። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ አርብ ምሽት ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:42 መሆኑን ያመለክታል። ለሁለተኛው አጋማሽ ቀዳሚ ያደረግነው አፍሪካ ነክ ርዕሶች በየሳምንቱ ሰኞ የሚተላለፍና በስርጭት ጊዜ መጣበብ ሳቢያ ለዛሬ ያደረ ነው። በዚህ የሳምንቱ አፍሪካ ነክ ርዕሶች ሁለት ዘገባዎችን ይዘናል። የኬንያ መንግስት ኬንያ ለግዙፉ የምድር ባቡር ግንባታ የተበደረችውን ገንዘብ መልሳ ባለመክፈሏ የቻይና ባንኮች 11 ሚሊዮን ዶላር ቅጣት ጥለውባታል የሚለውን የመገናኛ ብዙሃን ዘገባ አስተባብሏል ሲል መሐመድ ዩሱፍ ከናይሮቢ ያደረሰን ነው። የኬንያ ፋይናንስ ሚኒስትርም አገሪቱ ከየትኛውም አበዳሪ የወሰደችውን ብድር መክፈል አቅቷት አያውቅም ብለዋል። ቻይና ከኬንያ የውጭ ብድር 1/3 ትሸፍናለች። በኡጋንዳ ደግሞ ባልደረባችን ሀሊማ አቱማኒ በአገሪቱ የሚገኙ የመገናኛ ብዙሃን ነጻነት ተሟጋች ፕሬዚዳንት ዮሪ ሙሴቪኒ ኮምፒውተርን ያለ አግባብ መጠቀም የሚለውን የሕግ ረቂቅ አስመልክቶ ፊርማቸውን ማስፈራቸውን ትዘግባለች። ተሟጋቾች በሕጉ ላይ የሰፈሩትን ግልጽ ያልሆኑ ቃላት የመንግስት ተቃዋሚዎችን ዝም ለማሰኘት ሊውሉ ይችላሉ ሲሉ ስጋታቸውን ይገልጣሉ። ደረጀ ደስታ ሁለቱን ዘገባዎች አጣምሮ ለሳምንታዊ አፍሪካ ነክ ርዕሶች እንደሚከተለው አሰናድቶታል።
ለመንግስት ፕሮጀክቶችና ፕሮግራሞች የገንዘብ ድጋፍ ለመስጠት ለአመታት ከቻይና የተበደረችው ኬንያ ብድሯን መልሳ መክፈል ስለመቻሏ ጥያቄዎች እየተነሱ ነው። ባለፈው ሐሙስ የገንዘብ ሚኒስትሯ ኡኩሩ ያታኒ ባወጡት መግለጫ አገራቸው የአበዳሪዎችን ብድር መልሳ መክፈል አቅቷት አያውቅም ብለዋል። ሚኒስትሩ ይህን የተናገሩት ኬንያ ስታንዳርድ ጌጅ የሚል ስያሜ ለተሰጠው የምድር ባቡር ፕሮጀክት የተበደረችውን ገንዘብ መክፈል ባለመቻሏ የቻይና ባንኮች 11 ሚሊዮን ዶላር ቅጣት ጥለውባታል በሚል ላወጡት ዘገባ በሰጡት መልስ ነው። የምስራቅ አፍሪካዊቱ አገር ከሞምባሳ ወደብ ከዋና ከከተማዋ ናይሮቢ 100 ኪሎ ሜትሮች አካባቢ ርቃ እስከምትገኘው ኔቫሻ ከተማ ድረስ የምድር ባቡር መስመር ለመዘርጋት 4 ቢሊዮን ዶላር ተበድራለች። የገዢው የተባበሩት ዲሞክራቲክ ህብረት ፓርቲ አባል የሆኑት ሴናተር ሳምሶን ሼራርጌ መንግስት ያለበትን 82 ቢሊዮን ዶላር ያህል የሚሆነውን 10 ትሪሊዮን የኬንያ የሽልንግ ዕዳ መክፈል በሚችልበት ጠንካራ አቋም ላይ ይገኛል ሲሉ ለቪኦኤ ተናግረዋል።
So I'm confident that the 10 trillion debts that is facing the Republic of Kenya is still sustainable.
የኬንያ ሪፐብሊክ ያለባትን የ10 ትሪሊዮን ዶላር ዕዳ ለመክፈል የሚያስችል አቅም አልተነካም። መንግስት አሁንም መክፈል ይችላል። ለፓርላማ መንግስት ያለበትን የሀገሪቱን ዕዳ እየከፈለ መሆኑን በቋሚነት በሚናገኘው የመካከለኛው ጊዜ ሪፖርቶች እናረጋግጣለን። ስለዚህ መንግስት ያለበትን የሀገር ዕዳ መክፈል ይችላል ብዬ በብዙ ተማመናለሁ።
የቀድሞ ምክር ቤት ባለፈው ሰኔ ባስተላለፈው ውሳኔ መጪው መንግስት ፕሮግራሞቹን ማከናወን እንዲችል የብድር ገደቡን ከፍ አድርጎ ተጨማሪ ብድር በመፍቀዱ የአገሪቱ የዕዳ መጠን ወደ 83 ቢሊዮን ዶላር ከፍ አድርጎታል። ሳሙኤል ኒያንዴሞ በናይሮቢ ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። ኬንያ ራሷን ያለ ብድር ማቆየት አትችልም። ይሁን እንጂ ከአገር ውስጥም ሆነ ከዓለም አቀፍ የተበደረችውን ገንዘብ በአግባቡ መጠቀም ይኖርባታል ይላሉ።
Kenya has reached a point where it can sustain itself. The best they can do is
Kenya raswan maqoyet kemichilbet deraja yedersech ayemeslenyim liadergu yemichilut yetshale neger binor bidder mebeder mekanesno lemiasfellegew neger bicha mebederna yefellegew bidder bihon tikem yallew neger lay mawal allebacho.
የኬንያ መንግስት ከዚህ ቀደም ከመጠን በላይ በመበደርና ትላልቅ ፕሮጀክቶችን በማጋነን አገሪቱን የግዙፍ ዕዳ ባለቤት በማድረጉ ይከሰሳል። አዲሱ ፕሬዝዳንት ዊሊያም ሩቶ የውጭ ብድር እንዲቀንስና የመንግስት ፕሮጀክቶችን በገንዘብ ለመደገፍ የሚያስችሉ የተለያዩ አማራጮች እንዲኖሩ ግፊት እያደረጉ ነው። ኒያንዴሞ የኬንያ ባለስልጣናት ቻይናን በማነጋገር ብድሩን በሚቀጥሉት አመታት ውስጥ መክፈል የሚችሉበትን መንገድ ማመቻቸት አለባቸው ይላሉ።
Those loans are quite huge. The first attempt is I think the new government will do is to renegotiate on these loans on new terms which will be a bit difficult.
እነኛ ብድሮች በጣም ግዙፍ ናቸው። አዲሱ መንግስት በመጀመሪያ ሊያደርግ የሚሞክረው እነኛን ብድሮች በአዲስ አከፋፈሎች ላይ መልሶ መደራደር ነው። ያ በርግጥ አስቸጋሪ ነው፣ ምክንያቱም አብዛኞቹ ብድሮች ከንግድ ስራ ጋር የተያያዙ ብድሮች ናቸው። ከንግድ ስራ ጋር የተያያዙ ብድሮች ደግሞ ሁልጊዜም ብዙ ዋጋ ያስከፍላሉ። አዲሱ መንግስት የሚያደርገው የተሻለ ነገር የሚመስለኝ የብድር ስምምነቶችን ማሻሻያዎች በማድረግ አከፋፈሉን ከብድሩ መጠን መቀነስ፣ ብድሩ ለምርታማነት እንዲውል ማድረግና መንግስታዊ ወጪዎችንም መቀነስ ሊሆን ይችላል።
ባለፈው ወር ሩቶ የአገሪቱ ግምጃ ቤት መንግስታዊ ወጪውን በ2.5 ቢሊዮን ዶላር እንዲቀንስ ትዕዛዝ ሰጥተዋል። ሳቢና ሸጌ ተቃዋሚ ምክር ቤት አባል ናቸው። መንግስት በኬንያ የገቢዎች ባለስልጣን አማካይነት ግብር በመሰብሰብና ሙስናን በመዋጋት ገቢውን ማሰባሰብ እንዳለበት ይናገራሉ።
The Kenyatta government, one, they emphasized on the issue of paying taxes, and then there was the second issue of fighting corruption. So there was a lot of savings from the government.
የኬንያታ መንግስት ግብር መክፈል ላይ አጽንኦት ሰጥቷል። ሁለተኛ ደግሞ ሙስናን የመዋጋት ጉዳይ ነበር። ስለሆነም መንግስት ብዙ ገንዘብ አድኗል። በአሁኑ መንግስት እያየነው ያለነው ግን ከአገዛዙ ጋር የተግባቡ ሰዎች ጉዳዩ በትልቁ ሙስና ውስጥ የተዘፈቁ የመንግስት ባለስልጣናት ሳይቀር ወድቅ ተደርጓል። የገቢዎች ባለስልጣናት ዛሬ ሁሉንም ግለሰብ መከታተል ይፈራሉ፣ ምክንያቱም በስህተት መነካት የሌለበት ሰው የነኩ እንደሆነ አያውቁትም። አፈጻጸሙ ግን እየቀነሰ መጥቷል።
የኬንያ መንግስት የልማት መርሃ ግብሮችን ለመደገፍ የገቢዎች ባለስልጣን በየአመቱ መጨረሻ 25 ቢሊዮን ዶላር እንዲሰበስብ ኃላፊነት ጥሎበታል። በኡጋንዳ የሚገኙ የሚዲያ ነጻነት ተሟጋቾች ፕሬዝዳንት ዩሪ ሙሴቪኒ ኮምፒውተርን ያላግባብ መጠቀም በሚለው የህግ ረቂቅ ላይ መፈረማቸውን ተቃውመዋል። ተሟጋቾቹ በህጉ ላይ የሰፈሩት ግልጽ ያልሆኑ ቃላት የመንግስት ተቃዋሚዎችን ዝም ለማሰኘት ሊውሉ እንደሚችሉ ይናገራሉ። በኡጋንዳ የማህበራዊ ሚዲያ ተጠቃሚዎች ሚዲያውን ያላግባብ በመጠቀም ጥፋተኛ ሆነው ከተገኙ ከ5 እስከ 10 ዓመት በሚደርስ እስራት ሊቀጡ ይችላሉ። በፕሬዝደንት ሙሴቪኒ ባለፈው አመት የተፈረመው አዲሱ ህግ በኡጋንዳ ህግ የተከለከሉ መረጃዎችን በማህበራዊ ሚዲያዎች ማተም፣ ማሰራጨትና ማጋራትን ይከለክላል። እንዲሁም የድብቅ ያልተገለጸና የሐሰት ማንነትን በደረጃ ላይ መጠቀምን ይከለክላል። ባለፈው ሰኔ የኡጋንዳ ጋዜጠኛ አጋተር አትሄር በትዊተር ገጹ ምክር ቤቱ አፈጉባኤ አኒታ አሞንግ እና ምክትላቸው ቶማስ ታይቧ የቅንጦት ተሽከርካሪዎችን እንዲገዙ ምክር ቤቱ የፈቀደበትን መንገድ በሰበር ዜና አውጥቷል። ተሽከርካሪዎቹ ከ730,000 ዶላር በላይ የወጣባቸው ስለነበሩ በህዝቡ ዘንድ ቁጣን ቀስቅሶ ነበር። ከሳምንት በኋላ የካምፓላ ማዕከላዊ ህግ አውጪው ሙሐመድ ኒሴሬኮ የማህበራዊ ሚዲያውን መቆጣጠር የሚያስችል የህግ ረቂቅ አስተዋወቁ። አትሄር ለቪኦኤ አዲሱ ህግ ከዚህም በፊት የወጡ ህጎችን መልሶ በማባዛት የምርመራ ጋዜጠኝነትን ለማሽመድመድ የተዘጋጀ ነው ይላል።
Everything in there is ridiculous. It is saying that we can't publish unsolicited information. The freedom of expression that the constitution guarantees.
እዚህ ውስጥ ያለው ነገር ሁሉ የማይረባ ነው። ያልተፈቀደ መረጃ ማተም አትችሉም እያልን ነው። ህገ መንግስቱ ያረጋገጠው ሐሳብን በነጻነት መግለጽ መረጃን ለማውጣት መጀመሪያ ፈቃድ መጠየቅ ያለብኝ መሆኑን አይገልጽም። ሐሳብን በነጻነት ሲገልጽ የሚናገረው ስለ መረጃ መስጠት፣ መቀበልና ማሰራጨት ነው። ስለዚህ ይህ ያንን መብት በእርግጥም የሚገድብ ነው።
ከወላጆች ወይም አሳዳጊዎች ፈቃድ ውጪ ያሉ መረጃዎችን የሚያጋሩ የማህበራዊ ሚዲያ ተጠቃሚዎች እስከ 5 ዓመት በሚደርስ እስራትና 3900 ዶላር እንዲቀጡ ህጉ ያዛል። ያለ ግለሰቡ ፈቃድ የቪዲዮ ምስሉን ወይም ድምጹን መጠቀም እስከ 10 ዓመት በሚደርስ እስራት ሊያስቀጣ ይችላል። ከሳሐራ በታች ዓለም አቀፉ ለጋዜጠኞች ተሟጋች ኮሚቴ ሲፒጄ ተወካይ ሞቲኮ ሙሞ ህጉ ገና ካፈጣጠሩ ጀምሮ አስገራሚ ነበር ይላሉ። ህጉ የጥላቻን ንግግር የተረጎመበት መንገድ ያስደነግጣቸው መሆኑንም ይገልጻሉ።
Hate speech is defined to include things like demeaning or ridiculing an individual. That is a personal reputation or concern.
የጥላቻ ንግግር ግለሰብን ማዋረድ ወይም መሳለቂያ ማድረግ የመሳሰሉ ነገሮችንም እንዲያካትት ተደርጎ ነው የተተረጎመው። ያ የግለሰቦች መልካም ዝናን የሚመለከት ነው። የተንኮላዘል መልእክቶችን ስለማሰራጨት የሚያትተውን የህጉን ክፍል ብትመለከት፣ የፖለቲካ ተዋናዮችን የሙስና ወንጀል ብትመረምር ተንኮላዘል ይሆናል። ባህሪያቸውን ብትተች ተንኮል ይሆናል። ስለዚህ ያንን እንደሚተረጉመው ሰዎች ሲታፈኑ እናያለን ማለት ነው። የጥላቻ ንግግር ግለሰብን ማዋረድ ወይም መሳለቂያ ማድረግ የመሳሰሉ ነገሮችንም እንዲያካትት ተደርጎ ነው የተተረጎመው። ያ የግለሰቦች መልካም ዝናን የሚመለከት ነው። የተንኮላዘል መልእክቶችን ስለማሰራጨት የሚያትተውን የህጉን ክፍል ብትመለከት፣ የፖለቲካ ተዋናዮችን የሙስና ወንጀል ብትመረምር ተንኮላዘል ይሆናል። ባህሪያቸውን ብትተች ተንኮል ይሆናል። ስለዚህ ያንን እንደሚተረጉመው ሰዎች ሲታፈኑ እናያለን ማለት ነው።
በቅርቡ በትዊተር ገጻቸው ላይ የኡጋንዳ ኃይሎች ኬንያን ወረው መያዝ ይችላሉ ብለው የፈከሩት የፕሬዝደንት ሙሴቬኒ ልጅ ሙሁዙ ኬኒሩ ጋባ ጀነራል ሆነው ተሾመዋል። በዚህ የተነሳ ሙሴቬኒ ለናይሮቢ የይቅርታ ደብዳቤ ለመጻፍ ተገደዋል። የሰብአዊ መብት ተሟጋች ጠበቃ ኤሮን ኪዛ አዲሱ ህግ እንደዚያ ያሉ የትዊት መልእክቶችን ለመተቸት የሚደፍሩትንም ይገድባል ይላሉ።
For example, if you're in the military and you fall out with the military top guys, this law could be used against you as long as you speak something.
ለምሳሌ ሰራዊቱ ውስጥ ብትሆንና ከሰራዊቱ ከፍተኛ አጋጆች ጋር ብትጋጭ አንድ ነገር ከተናገርክ ይህ ህግ አንተ ላይ ተግባራዊ ሊደረግ ይችላል። በካቢኔውም ውስጥ ሆነ ከፕሬዝዳንቱ ጋር ባትስማማ እንዲሁ። ይሁን እንጂ የሙሁዚን ፕሮጀክት የሚቃወሙ ሰዎች ዋነኞቹ ኢላማዎች ናቸው። ከሁሉም የበለጠ ተጠቂዎች ይሆናሉ። ስለዚህ ይህን ህግ መጠቀም ማንኛውንም ተቃውሞ በኃይል ይታፈናል።
የማስተዋቂያ ሚኒስትሩ ክሪስ ባሪዮ ሙንሲ ህጉ የወጣው ማህበራዊ ሚዲያና ኢንተርኔትን በኃላፊነት መጠቀም እንዲቻል ለማስተዋወቅ ነው ሲሉ ለቪኦኤ ተናግረዋል።
The message from the amendment is that please do not forward messages.
በማሻሻያ ህጉ የተካተተው መልእክት እባካችሁ የሚዛለፉ ስነ ምግባር የጎደላቸው የሀገሪቱን ደረጃ የማይጠብቁ መልእክቶችን አታስተላልፉ የሚል ነው። አጸያፊ መልእክቶችን አትጀምሩ ነው የሚለው። በእኔ አስተያየት ቅን ህግ ነው።
የፕሬስ ነጻነት ተሟጋቾች ሊሻር ይችላል በሚል ተስፋ ህጉን በፍርድ ቤት እንደሚሟገቱ
ደረጀን አመሰግናለሁ። ደረጀን ታዲያ ለሚቀጥለውም ዘገባ አቆየዋለሁ። ባለፈው ሳምንት ከቱርክ ወደ ግሪክ አደገኛውን ባህር ሲያቋርጡ የነበሩ ቁጥራቸው 15 የሚደርሱ ፍልሰተኞች ሕይወታቸውን አጥተዋል። ከቅርብ ዓመታት ወዲህ የብዙዎች ሕይወት ከጠፋባቸው አደጋዎች መካከል አንዱ መሆኑ ተነግሯል። በቱርክና በግሪክ መካከል በሚከፍላቸው የኤጂያን ባህር ውጥረት ሳቢያም የሚደርሱት ተጨማሪ እልቂቶች ሊቀጥሉ እንደሚችሉ የጉዳዩ አዋቂዎች ስጋታቸውን ይናገራሉ። አንቲ ካራሳሻ ወደ ሌስቦስ ወደብ ተጉዛ ከመርከብ አደጋ የተረፉትን አንዳንድ የሶማሊያ ሴቶች ሁኔታ ተከታትላለች። ደረጀ እንደሚከተለው ያቀርበዋል።
አደገኛዎቹ ሞገዶች ጀልባይቱን እየገፉ አለታማ ወደሆነው ወደዚያ የባህር ዳርቻ ደሴት ገፍተው ሲገለብጡ ኢስማሃን እና ሌሎቹ በርካታ ሶማሊያውያን ሴቶች በታጎሩበት ከጎማ የተሰራች ጀልባ እንደምንም ሕይወታቸውን አትርፈዋል።
ወደ ባህር ውስጥ ተስፈንጥሬ ተወረወርኩ ስትል በአስተርጓሚ እርዳታ ነገረችኝ። ይሁን እንጂ በሰከንድ ውስጥ አጠገቤ የነበሩ ሰዎች በሙሉ ሰጥመው ሞቱ። አንድ ሕይወቷ ያለፈ ሴት ይዞ ይንሳፈፍ በነበረ የጀልባ ጎማ እንደምንም ብዬ ተንጠላጥዬ ወጣሁ። የግሪክ ፖሊስና ባለስልጣናት መጥተው እስኪያወጡን ድረስ በአስቸጋሪው ባህር ላይ ለአንድ ሰዓት ያክል ቆይቻለሁ።
እተርፋለሁ ብዬ አላሰብኩም። ያየሁት ነገር አሁን ድረስ እየመጣ ራሴን ይበጠብጠኛል። አስክሬኖቹ በባህር ላይ ተበታትነዋል። አይኔን እጨፍናለሁ እንጂ ልተኛ ግን አልቻልኩም። ባለወይን ጠጅ ቀለም ረዥም ክንብንቧን ገልጣ ከጭንቅላቷ ላይ ያሉትን ቁስሎችና እብጠቶች አሳየችኝ። ባህር አቋርጣ የመጣችበት የስቃይ ጉዞዋ የተወው ጠባሳ ነው። ይህ ጉዞዋ ከነሐሴ መግቢያ ጀምሮ ከሶማሊያ አምልጣ ለመውጣት የተነሳችበት የመጨረሻው እርምጃዋ ነበር። ከድርቅና ከሰብአዊ ቀውስ ሶማሊያ ላመለጠችበት አደገኛና ረዥም ጉዞዋ $900 ከፍላለች። በባሏና በቤተሰቦቹ ጥቃት ይደርስባት እንደነበርም አልደበቀችም። ይሁን እንጂ ከሞት አፋፍ ካመለጠች ከአንድ ሳምንት በኋላ ኢስማሃን አሁንም እንደገና እንደምታደርገው ትናገራለች።
ሌላ ምንም አማራጭ አልነበረኝም። እዚህ ጥገኝነት አግኝቼ 8 ልጆቼን 2 ወንዶችና 6 ሴቶችን ማምጣት እፈልጋለሁ። አሁን በሌስቦስ የመጠለያ ካምፕ ውስጥ በተቀለሰው አነስተኛ ቤት ውስጥ ከመስጠም አደጋ የተረፉ ኢስማሃንና ሌሎቹ 5 የሶማሌ ሴቶች ማመልከቻቸውን እንደሚያቀርቡ ገልጸዋል።
ምንም እንኳን እዚህ ያለው ጥብቅ የፍልሰተኞች ሕግ የጥገኝነት መብት የሚያስገኝላቸው ባይመስልም ጉዳዩን የሚከታተሉት ባለሙያዎች ስደተኞች ባህሩን እያቋረጡ ለመምጣት መሞከራቸው እንደማይቀር ይናገራሉ። ካለፈው ዓመት ጋር ሲነጻጸር ዘንድሮ ብቻ ከቱርክ ወደ ግሪክ ባህሩን የሚያቋርጡ ፍልሰተኞች ቁጥር ከ150% በላይ ጨምሯል። ከዚህ አብዛኛውን ድርሻ የሚይዙት ታሊባን አፍጋኒስታንን ከተቆጣጠረ በኋላ የሶማሊያ ፖለቲካ ቀውስ፣ የሊባኖስና በሌሎች የመካከለኛው ምስራቅ አንዳንድ አካባቢዎች ከተፈጠረው አለመረጋጋት ጋር የተያያዙ ናቸው። ይህ የሆነው የረዥም ጊዜ ባላንጦችና የኔቶ አጋር በሆኑት ግሪክና ቱርክ መካከል ውጥረቱ ባገረሸበትና የሁለቱም አገሮች መሪዎች ቁልፍ የምርጫ ወቅት ላይ ባሉበት በአሁኑ ወቅት ነው። ግሪክ በቱርክ በኩል የሚታየው የፍልሰተኞች ቁጥር መጠን መጨመር ግሪክን ለማዳከም የታቀደ ነው ትላለች። በፍልሰተኞቹ መከራ ገንዘብ የሚያልቡትን ህገወጥ የሰው አስተላላፊዎችን እንዳላየች ትሆናለች በማለትም ግሪክ ቱርክን ትከሳለች። እንደ ኤጂያን ቦት ዋች የመሳሰሉትን መንግስታዊ ያልሆኑ ድርጅቶችንም ፍልሰተኞች ህገወጥ በሆነ መንገድ ለማስተላለፍ የሚደረገውን እንቅስቃሴ ያመቻቻሉ በማለት ተወነጅላለች። በቱርክ ህገወጥ አስተላላፊዎች በተደራጀው ጉዞ ጀልባዋ ከሰጠመች ቀናት በኋላ ቪኦኤ የቡድኑን መሪ ቶሚ አልሰንን ከኖርዌይ በስልክ አነጋግረዋል።
በእንደዚህ ያለ የአየር ሁኔታ ውስጥ እነዚህን ጀልባዎች ማውጣት ማሰባቸው በራሱ ይገርማል። ትንንሾቹ ህገወጥ ሰው አዘዋዋሪዎች ስለ ሰዎች ህይወት ይችን ታክል አይጨነቁም። የሚጨነቁት ለገንዘቡ ብቻ ነው።
ኦልሰን ፍልሰተኞች እንደገና መገልገያና በተለይም እንደ ግሪክ ቱርክና ባሉ ምርጫዎች ትልቅ የፖለቲካ ኃይል መጫወቻ ሆነው ተወስደዋል ይላሉ። በሁለቱም ወገኖች ያሉት በምርጫ ማሸነፍና ድምፅ ማግኘት ነው የሚፈልጉት። ስለዚህ የብሔር ተከላካይ ጠበቃ መሆናቸውን ለመግለጽ ብሔርተኝነትን ማጋነን ይፈልጋሉ። ያንን ለማድረግ ንጹሐንን ሰዎች የግባቸው ማስፈጸሚያ አድርገው እየተጠቀሙባቸው ነው ብለዋል። ኦልሰን በቱርክ ያለው ሁኔታ ለፍልሰተኞች በጣም አስቸጋሪ እየሆነ ነው ይላሉ። ብዙዎቹ ወደ አገራቸው እንዳይባረሩ በመፍራት መንቀሳቀስ ጀምረዋል። ምክንያቱም አምልጠውት ወደ መጡበት አገር ተመልሰው እንዲባረሩ የሚያደርግ አዲስ ትዕዛዝ ይወጣል ወይም ከቱርክ ፕሬዝዳንት ጣይብ ኤርዶዋን በኋላ የሚመጣው መሪ ቱርክ ለአስርት ዓመታት ያህል ስታስተናግዳቸው ለቆየችው 5 ሚሊዮን ፍልሰተኞች የእሳቸውን ያህል ትዕግስት ላይኖረው ይችላል የሚል ስጋት አለ።
ደረጀን አመሰግናለሁ። ክብራትና ክብራን አድማጮች ለዛሬ አርብ ምሽት ያዝናቸውን በዚሁ ማጠናቀቃችን ነው። ነገ ቅዳሜ ከልዩ ልዩ ዘገባዎችና ቅንብሮች ጋር እንጠብቃችኋለን። ያስተናገድኳችሁ አሉላ ከበደ፣ አቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ነገ መልሰን እንገናኝ 3 ሰዓት ላይ። በእኔ በኩል ሰላም፣ ደህና አደሩ።